የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ አድማጮች። የዛሬ ማክሰኞ የካቲት 19 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ከሚቀጥለው አገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆን ስያሜውም እንደሚቀየር ኢህአዴግ አስታወቀ። ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በዚህ ጉባኤ ላይ ተናግረዋል። እሱን የተመለከተ ዘገባ አለን። ጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትር እና የኢህአዴግ ጽህፈት ቤት ምክር ቤት ኃላፊ አቶ ብናልፍ አንዱዓለም በተለይ ለአሜሪካ ድምጽ በሰጡት ቃል አብራርተዋል። ቃለ ምልልስም አለን። የጠቅላይ ሚኒስትር አብይ አህመድን እናሰማችሁ። በእንግዲህ አድማጮች የአሜሪካ ድምጽ አጠቃላይ የፕሮግራሞቹን ጥራት ለማሻሻል ከዚህ ቀደም ሲጠቀምበት የነበረ ቴክኖሎጂ ወደ አዲስ ቴክኖሎጂ በመቀየር ተግባራዊ ለማድረግ ዝግጅት ላይ ሲሆን፣ በዚህ ምክንያት አንዳንድ የሚያጋጥሙን መዘበራረቅ አሉ። ለሱ ይቅርታ እንጠይቃለን። በዛሬው ዘገባችን የአዲስ አበባ ነዋሪዎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እየሰራው ነው ያለ የሲቪክ ማህበር መመስረቱን የተመለከተ ዘገባም አለን። እንደዚሁም በደሴ ከተማ አስተዳደርና በደቡብ ወሎ ዞን የሚገኙ ፈቃደኛ የትምህርት ባለሙያዎች የሙያ ፈቃድ ምዘናን በተመለከተም ዘገባ ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሰን መጥተናል። ናይጄሪያውያን ባለፈው ቅዳሜ ካካሄዱት ፕሬዚዳንታዊ ምርጫ እየገባ ያለው የድምጽ ውጤት እንደሚያሳየው ስልጣን ላይ ያሉት ፕሬዚዳንት ሙሐመድ ቡሃሪ እየመሩ ናቸው። ዋናው ተቃዋሚ ፓርቲ ግን የድምጽ ቆጠራ ውጤቱ የተሳሳተና ተቀባይነት የሌለው ነው በማለት ውድቅ አድርጎታል። ትላንት የናይጄሪያ ነጻው ብሔራዊ ምርጫ ኮሚሽን በሰጠው መግለጫ ቡሃሪ ቢያንስ በስድስት ክፍለ ሀገር ዋናው ተፎካካሪያቸው አቲኩ አቡበከር ደግሞ በፌዴራል ካፒታል ክፍለ ግዛት እንዳሸነፉ ተገልጿል። የአቲኩ አቡበከር ህዝባዊ ዴሞክራሲያዊ ፓርቲ ሊቀመንበር ኡቼሴ ኮንደስ በበኩላቸው ፓርቲያቸው በናሳዋራ ክፍለ ሀገርና በዋና ከተማዋ የድምጽ ቆጠራ መዛባት እንዳለ ደርሶበታል ብለዋል። አቡጃ ላይ በተካሄደው ጋዜጣዊ መግለጫ ሲናገሩም የቡሃሪ መንግስት ከምርጫ ኮሚሽን ጋር ተመሳጥሮ በሀገሪቱ ዙሪያ በሚገኙ የድምጽ መስጫ ጣቢያዎች ድምጽ ቆጠራ እንደተዛባ እያደረገ ነው ሲሉ ወንጅለዋቸዋል። እኛ ደግሞ ትክክለኛውን የድምጽ ውጤት ከየምርጫ ጣቢያው ይዘናል ሲሉም አክለዋል። በናይጄሪያ በ36ቱም ክፍለ ሀገርና በፌዴራል መዲና ክፍለ ግዛት በጠቅላላው ምርጫ የተካሄደ ሲሆን በአንዳንድ የድምፅ አሰጣጥ ሂደቱ በተዛባባቸው አካባቢዎች እንዲዘገይ ተደርጓል። ከሰባ የሚበልጡ የሲቪል ማህበረሰብ ድርጅቶችን ያቀፈው ዘ ሲቹዋሽን ሩም የተሰኘው ቡድን እንዳስታወቀው ከምርጫው ጋር በተያያዙ ሁከቶች ቢያንስ 39 ሰው ተገድሏል። የምርጫ ኮሚሽኑ በአንዳንድ አካባቢዎች ድምፅ አሰጣጡ እንዲዘገይ ቢደረግም በምርጫው አፈጻጸም በአጠቃላይ ረክተናል ማለታቸውን የፈረንሳይ የዜና ወኪል ዘግቧል። በናይጄሪያ የዩናይትድ ስቴትስ አምባሳደር ስቱዋርት ሲሚንግተን ግን ትላንት ሰኞ ባወጡት መግለጫ ህዝቡ ብሔራዊ የምርጫ ኮሚሽኑ የድምፅ ውጤቶችን አጠናቅሮ ይፋ እስከሚያደርግ በትዕግስት እንዲጠብቅና ከሁከት እንዲቆጠብ ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ለሚያካሄዱት ሁለተኛ ስብሰባቸው ዛሬ ማክሰኞ ማታ ቪየትናም ዋና ከተማ ሃኖይ ገብተዋል። ፕሬዚዳንቱ የፒዮንግያንግ የኒውክሌር ጥቃት መፍታት የሚያስችል የሆነ መንገድም የመተለም ተስፋ ሰንቀው ነው የተጓዙት። ትራምፕ ከፕሬዚዳንታዊ አውሮፕላን ኤርፎርስ ዋን ሲወርዱ ዋና ዋና የቪየትናም ባለስልጣናት እና የዩናይትድ ስቴትስ አምባሳደር ዳንኤል ክሬተንበርግ እንዲሁም ነጭ መለዮ ልብስ የለበሱ የክብር ዘብ አባላት ተቀብለዋቸዋል። የሰሜን ኮሪያ መሪ ኪም በበኩላቸው በብረት ለበስ ባቡራቸው በደቡባዊ ቻይና በኩል አድርገው ሚስተር ትራምፕ ከመድረሳቸው ከሰዓታት ቀደም ብለው ሃኖይ ገብተዋል። ኪም ወደ ሃኖይ ሜሊያ ሆቴል በሊሞዚን ሆነው ሲያመሩ የሀገራቸው የደህንነት ጥበቃ አባላት መኪናውን ከበው ሮጥ ሮጥ ሲሉም ታይተዋል። ሁለቱ መሪዎች ነገ ረቡዕ ለጥቂት ጊዜ ይገናኙና ከሁለት ዋና ዋና ረዳቶቻቸው እንዲሁም ከአስተርጓሚቻቸው ጋር ሆነው እራት ይመገባሉ ተብሏል። ከፕሬዚዳንት ዶናልድ ትራምፕ ጋር የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና ተጠባባቂ የዋይት ሀውስ ጽህፈት ቤት ሹም ማይክ ሙልቫኒ አብረዋቸው ተጉዘዋል። ሁለቱ መሪዎች ተነገ ወዲያ ሐሙስ ተጨማሪ የመደበኛ ውይይት ያካሂዳሉ ተብሏል። የኢራን የውጭ ጉዳይ ሚኒስትር መሐመድ ዛቫድ ሻሪፍ ስልጣናቸውን በፈቃዳቸው ለቀቁ። ሀገራቸው ከስድስት የዓለም ሀያላን ጋር የደረሰችው የኒውክሌር ጉዳይ ስምምነት ዋናው ቀያሽ የነበሩት ሻሪፍ ስልጣናቸውን እንደሚለቁ በድንገት ይፋ ባደረጉበት መግለጫቸው ልቀጥል ባለመቻሌ አዝናለሁ ብለዋል። ከስልጣናቸው እንዲሰናበቱ ያስወሰናቸው ምክንያት ምን እንደሚሆን ሚኒስትሩ አልገለጹም። ፕሬዚዳንቱ ሐሰን ሩሃኒም ምላሽ አልሰጡበትም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ግን ሀገራቸው የኢራኑ ሚኒስትር ስራ መልቀቅ ውሳኔ መጽናት እና እስካለ መጽናት እስኪለይ እየጠበቀች ናት ብለዋል። ለማናቸውም እሳቸውና ሐሰን ሩሃኒ የምግባረ ብልሹ ሃይማኖታዊ ማፊያ ፊት የሚያስቀድማቸው ቢሆንም ውሳኔውን ሁሉ የሚሰጡት ሀማኒ መሆናቸውን እናውቃለን ያሉት ፖምፔዮ የእኛ ፖሊሲ እስካልተቀየረ አገዛዙ የጤናማ ሀገር መሪ መያዣን ህዝቡ ማክበር አለበት ብለዋል። ፓኪስታን ውስጥ የሚገኝ ጃኢስ ኢሂ ሞሐመድ የሚባል እስላማዊ ታጣቂ ቡድን ካምፕ ላይ ንጋት ላይ የአየር ጥቃቶች አድርሻለሁ ስትል ህንድ አስታወቀች። ጽንፈኛው ቡድን ከሁለት ሳምንት በፊት ህንድ ካስሚር ግዛት ውስጥ 40 ወታደሮች ለተገደሉበት በመኪና የተጠመደ ቦምብ ፍንዳታ ኃላፊነት ወስዷል። ህንድ በዛሬው የአየር ጥቃቷ ብዛት ያላቸው ታጣቂዎች እንደተገደሉ አመልክታለች። ጥቃቱ በሁለቱ የኒውክሌር ታጣቂዎች ተቀናቃኝ ሀገሮች መካከል ውጥረቱን ያባብሰዋል ተብሏል። ፓኪስታን በህንዱ ጥቃት የደረሰ ጉዳት የለም ብላለች። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ፕሮግራማችንን ነው። ከሚቀጥለው ሀገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውም እንደሚቀየር ኢህአዴግ አስታውቋል። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአዴግ ጽህፈት ቤት ምክትል ኃላፊ አቶ ብናልፍ አንዱዓለም በተለይ ለአሜሪካ ድምጽ በሰጡት ቃል አብራርተዋል። አቶ ብናልፍ እየተጠናቀቀ ነው ያሉት ጥናት ተግባራዊ ሲደረግ ኢህአዴግ ከ30 ዓመታት በኋላ ስያሜውን ለመጀመሪያ ጊዜ ይቀይራል ማለት ነው። የአሜሪካ ድምጽ ያነጋገራቸው የኢኒሽቲቭ አፍሪካ ዳይሬክተር የቀድሞ የአዲስ አበባና ኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት አቶ ክቡር ገና በርዕሱ ላይ ለተሰጡት አስተያየቶች በቅርቡ ተግባራዊ ይደረጋል የተባለው የኢህአዴግ አወቃቀር መጠነኛ ርዕዮተ ዓለማዊ ለውጥ ጭምር ይዞ ይመጣል የሚል ግምት እንዳላቸው አመልክተዋል። ለዝርዝሩ እስክንድር ፍሬው።
ሁላችንም ያለንበት አንድ ኢትዮጵያዊ ፓርቲን ፈጥራለን በሚል እየተጠናቀቀ ያለውን የኢህአዴግ አዲስ አደረጃጀት ጥናት ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ናቸው። በኢህአዴግ አባል ድርጅቶች ሳይሆን የግንባሩ አጋር በሆኑ ፓርቲዎች ከሚመሩት አፋር፣ ሶማሌ፣ ጋምቤላ፣ ቤንሻንጉልና ሀረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር ተወያይተዋል። ጠቅላይ ሚኒስትሩ ኢህአዴግ እስካሁን በቀጥታ የሚያስተዳድረው ኦሮሚያ፣ አማራ፣ ደቡብና ትግራይ ክልሎችን ብቻ ነው። ጠቅላይ ሚኒስትሩ ለተወካዮቹ እንዳብራሩት ግን ኢህአዴግ በአጋር ድርጅቶች የሚተዳደሩትን ጨምሮ ሁሉንም የኢትዮጵያ ክፍሎችና ኢትዮጵያውያን ባካተተ መልኩ እንዲደራጅ እየተሰራ ነው። ገዢው ፓርቲ ስያሜውን ጭምር እንዲቀይር የሚያደርገው ይህ አዲስ አደረጃጀት ከሚቀጥለው ምርጫ በፊት እንደሚጠናቀቅ ተስፋ መደረጉን በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ የሆኑት አቶ ብናልፍ አንዱዓለም አብራርተዋል።
አዎ፣ ስሙ የግድ ይቀየራል። ምክንያቱም ግንባር ሆኖ ሊቀጥል አይችልም። ምክንያቱም ዩኒፋይድ የሆነ ማለት ወጥ የሆነ ፓርቲ ስለሚሆን አዲስ ስያሜ ነው ሊይዝ የሚችለው፣ ግንባር ሆኖ ሊቀጥል ስለማይችል ማለት ነው። እንድ ጊዜውን በተመለከተ ከሚቀጥለው ምርጫ በፊት ይሄ ያልቃል ተብሎ ነው የሚጠበቀው። እንግዲህ ያለቀ ስላልሆነ አሁን አልቋል ምናምን ብሎ ሊነገር የሚችል አይደለም። ግን ጥናቱ እየተጠናቀቀ ያለ በመሆኑ ከሚቀጥለው ምርጫ በፊት ኢህአዴግ ራሱን አንድ ወጥ ፓርቲ አድርጎ ይቀርባል ተብሎ ነው የሚጠበቀው እና እስከዛ ድረስ ባለው ጊዜ የመጠናቀቅ እድል ይኖረዋል የሚል ተስፋ ነው ያለው።
በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ከሆኑት አቶ ብናልፍ አንዱዓለም ጋር ያደረግኩትን የስልክ ቃለ ምልልስ ቀጣይ ክፍል ትመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችንም የእስክንድር ነው። የኦሮሚያ ክልል ፕሬዚዳንት ለማ መገርሳ በለገጣፎ በተካሄደው ህገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አቶ አድማሱ ዳምጠው በተለይ ለአሜሪካ ድምጽ አብራርተዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ ከትላንት በስቲያ እሁድ ከተለያዩ ክልሎች የህብረተሰብ ክፍሎች ጋር ወይም ተወካዮች ጋር ባደረጉት ውይይት የለገጣፎን ጉዳይ በምሳሌነት አንስተው ጉዳዩ ሲፈጸም ባያውቅም ወቀሳዎች ወደ እርሳቸው መነጣጠራቸው ቅር እንዳሰኛቸውና ህብረተሰቡ ከመሪዎቹ የሚጠብቀው ነገር መኖሩ ተገቢ መሆኑን አብራርተዋል። የቢሮ ኃላፊው አቶ አድማሱን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ትኩረት ስቦ በቀጠለው የለገጣፎ የቤቶች መፍረስ ጉዳይ ጠቅላይ ሚኒስትር አብይ አህመድ የሰጡት የመጀመሪያ አስተያየት ነው የተደመጠው። ከሶማሌ፣ አፋር፣ ጋምቤላ፣ ቤንሻንጉልና ሀረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር የተወያዩት ጠቅላይ ሚኒስትሩ ለገጣፎን የጠቀሱት በምሳሌነት ነው፣ ህዝብ መሪዎቹን መውቀሱና የሚጠብቀው ነገር መኖሩ ተገቢ መሆኑን ለማሳየት።
በቅርቡ ለገጣፎ ላይ አንድ ስራ ተሰራ። እኔ ሲታቀድ ሲሰራም አልሰማውም፣ ሲፈጸምም አላውቅም። የኔ ስራ አይደለማ፣ ከተማ ስለማላስተዳድር የኔ ስራ አይደለም። ህዝቡ ግን የጮኸው አብይ ብሎ ነው። ትክክል ነው። ከእኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብህ ብሎ የሚያስቡ ነገር ስላለ ነው። በጉዳዩ አመዛዝኖ የእሱ ስልጣን ምንድን ነው፣ የእሱ ስራ ያልሆነው ምንድን ነው ብሎ ዝርዝር አይቶ አይደለም። በእርግጥ የሆነ ሆኖ ኃላፊዎች ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ የማይጠብቅ ሰው አይወቅስም።
ጠቅላይ ሚኒስትር አብይ አህመድ በዚህ የለገጣፉ ጉዳይ ላይ ወደ ዝርዝር ጉዳዮች አልገቡም። ከዚሁ ርዕስ ጋር በተያያዘ ዜና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በለገጣፎ በተካሄደው ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል እንዲሰማራ አዘዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ይህንን በተለይ ለአሜሪካ ድምጽ በስልክ አብራርተዋል።
አሁንም ቢሆን ህግን እና ስርዓትን ማስከበር ምንም ለድርድር የሚቀርብ ጉዳይ ባይሆንም ግን በአሰራር ስህተቶች ካሉ በዝርዝር እንዲታዩና የእርምት እርምጃ እንደሚወሰዱም ጥቆማ ተሰጥቷል። በትላንትናው ለውይይቱ ከዚህ ቀደምም የቅሬታ ሰሚ ኮሚቴ ተዋቅሮ ነበረ። በዚሁ ሂደት እየተሰራ ነው። አሁንም ይህንን ጉዳይ የሚያጣራ አንድ ግብረ ኃይል ተደራጅቶ ወደ አካባቢው እንዲሰማራ ክቡር ፕሬዚዳንት ለማ መገርሳ አቅጣጫ አስቀምጠዋል። ግብረ ኃይሉ በጥቂት ቀናት ጊዜ ውስጥ የማጣራት ስራ የሚሰራ ይሆናል። ግብረ ኃይሉ አጣርቶ በሚያቀርበው ሪፖርት መሰረት የተፈጸሙ ስህተቶች ካሉ ይታረማሉ።
ስህተቶች ይታረማሉ ሲሉ ግን ምን ማለት ነው? ምን ይደረጋል?
መጀመሪያውኑም ህገወጥነትን ለመከላከል ስራው ሲሰራ መጀመሪያ የህገወጥ ይዞታዎችን እና ግንባታዎችን የመለየት ስራ ነበር አንደኛው። ሁለተኛው ይህንን የተለየውን ጉዳይ ከህብረተሰቡ ጋር ምክክር ማድረግ ነበረ። ያ ከተደረገ በኋላ ነው ወደዚህ እርምጃ የተወሰደው። አሁን የተሰሙ ቅሬታዎች ይሄ ሂደት እንዳልሄደ፣ ይዞታቸው ህጋዊ ሆኖ እያለ ህጋዊ እንዳልሆነ ተደርጎ እንደፈረሰባቸው፣ አድሏዊ አሰራር እንዳለ የሚነሱ ቅሬታዎች አሉ። የክልሉ መንግስት ህገወጥነትን መከላከል የህብረተሰቡ ፍላጎት በተሟላ መልኩና ፍትሐዊ የሀብት ክፍፍልንም ሆነ አስተዳደርን ለማረጋገጥ ነው ይህን ስራ ሲሰራ የቆየው። ሆኖም ግን እነኚህ ሂደቶች በሙሉ ከተጣሩ በኋላ ነው ወደዚህ የተገባው። አሁንም ግን ይሄ ጉዳይ ተነስቷል ነው። ይሄ ጉዳይ ከተነሳ አሁንም በር አንዘጋም ነው። እንደገለጽ ይሄ ግብረ ኃይል ሄዶ የሚያጣራውም እውነት ይሄ ነገር አለ የለም የሚለውን ነገር ነው። ምክንያቱም እኛ ባለን መረጃ እንደተወራው የድሃው ቤተሰብ ድሃው ብቻ ነው የተፈናቀለው የሚሉ አልዋልታዎች አሉ። ግን የመንግስት ሰራተኞችም የተለያዩ መዋቅር ውስጥ ያሉ አካላትም እዚህ ህገወጥ ስራ ውስጥ እንዳሉ የሚጠቁሙ መረጃዎች አሉ። ስለዚህ እውነታውን የቅሬታው መነሻና የተሰራበት ሂደት ምን እንደሚመስል ሁለቱን በማገናኘትና ትክክለኛውን ነገር በመለየት እውነትም ስህተት ካለ እዚህ ቦታ ላይ ስህተት አለ፣ የአፈጻጸም ስህተት ሲባል ወይንም ይዞታ እያላቸው ነው የፈረሰባቸው፣ ይዞታ ሳይኖራቸው ግን የፈረሰባቸው በህገወጥ መሆናቸው ደግሞ ትክክል ከሆነ ትክክል ሆ ሆኖ እነኚህ ነገሮች ነው የሚያጣራው።
አጣሪ ቡድኑ የሚያመጣው ውጤት የበለጠ ታማኒነት እንዲኖረው ምን አይነት ሰዎችን ነው የሚያካትተው? እነማን ናቸው የሚያጣሩት? ግብረ ኃይል ውስጥ ማለት ነው?
ዝርዝር ተሳታፊዎቹ ቀጣይ በሚኖሩ ሂደቶች ይገለጻሉ። ሆኖም ግን አፈጻጸም ላይ ወይ ህግ ክፍተት ካለው ወይ ሂደቱ ላይ የሚጎረብጥ ነገር ካለው እነኚህ ነገሮችን በንጽህና የመግለጽ ጉዳይ ነው። ምክንያቱም ህገወጥነት ህጋዊነትን ያጠፋል። ህጋዊነት ጠፋ ማለት ደግሞ አድላዊ አሰራር፣ ሀብት ያለውና ጉልበት ያለው እንደፈለገ ተንደላቆ ሲኖር፣ ሌላው ሀብት ያሌለው ጉልበት ያሌለው ብር ያሌለው የሚጎዳበት አሰራር ነው ህገወጥነት ማለት ነው። ለዚህ ነው ህገወጥነት ለድርድር የሚቀርብ ጉዳይ አይደለም፣ ህጋዊነት ብቻ ነው ነው አንደኛው። ሁለተኛ ነገር የክልሉ መንግስት ወደዚህ እርምጃ ሲገባ ሲጀመር ከተሃድሶ ጊዜ ጀምሮ ህብረተሰቡ ሲነሱ የነበሩ ቅሬታዎች በተለይም ከከተማ ጋር በተያያዘ የመሬት እና የህገወጥ ግንባታ ወረራዎች በሰፊው ነው ከህብረተሰቡ ቅሬታ ሲነሳ የነበረው። እነኚህም ህዝቡን ያስቀየሙና ያስኮረፉ ቅሬታዎችን አንድ በአንድ በመለየት ነው ወደ እርምጃ እየተገባ ያለው እና ዞሮ ዞሮ የሚሰራው ስራ ሁሉ ህግና ህግ መሰረት ያደረገና የህግ ልዕልናን ለማረጋገጥና የህብረተሰቡን ሰላማዊና ህጋዊ እንቅስቃሴ ፍትሃዊ በሆነ መልኩ ለማረጋገጥ የሚሰራ ስለሆነ ይሄንን የሚያጎድፍ ነገር ካለ በር አንዘጋም ነው። መጀመሪያውንም ወደዚህ አሰራር ሲገባ ከህብረተሰቡ ጋር በሰፊው ውይይት ተካሂዷል። መግለጫ ተሰጥቷል። ሰነዶች ተፈትሸዋል። የህዝብ አስተያየቶች ተሰብስበዋል። በእነኚህ ሂደት ውስጥ አሁንም ጉድለቶች ካሉ የክልሉ መንግስት እንዲፈትሽ የሚያደርግ ነው እና በቅን ልቦና ለህዝብ አገልግሎት የሚሰራ ስለሆነ ታማኝነቱ ምንም ጥርጣሬ የለውም። ማን እዛ ላይ ይሳተፋል? ይህንን በውል ሊገነዘብና ያለ አንዳች አድሎ ሊፈጽም የሚችል አካል ስለሆነ በዚህ በኩል ማን ይሳተፋል የሚለው በቀጣይ ዝርዝር የሚሰጥ ሲሆን፣ ግን ዋናው ጉዳይ ለህሊና የሚሰራና ለህግ የበላይነት ልዕልና የሚሰራ ስለሆነ በዚህ በኩል ምንም ጥርጣሬ አይኖርም።
አቶ አድማሱ፣ በህብረተሰቡ መካከል የሚነሳ ጥያቄ ነው አሁን የምጠይቀው። አሁን በሀገሪቱ ውስጥ እየተካሄደ ያለውን ለውጥ እየመሩ ያሉት ዶክተር አብይ አህመድ እና አቶ ለማ መገርሳ፣ ቡድኑም እንግዲህ የለማ ቡድን ወይም ቲም ለማ ተብሎ ስለሚጠራ ነው እንደዚህ የምለውት፣ ያላቸው ከፍተኛ ተቀባይነት ይታወቃል በአሁኑ ሰዓት። እና እንደዚህ አይነት እርምጃዎችን በዚህ ሰዓት መውሰድ አንዳንዴ ሆን ተብሎ እነሱ ላይ ህብረተሰቡ እንዲያማርር ለማድረግ የሚወሰዱ እርምጃዎች ናቸው ወይ? ለምን ጊዜው አሁን ተመረጠ ሲሉ አንዳንድ አሁን በሀገሪቱ እየተካሄደ ያለውን ለውጥ በከፍተኛ ሁኔታ የሚደግፉ የህብረተሰብ ክፍሎች ይናገራሉ። ለምን አሁን የሚለውን እንዴት ነው የመልሱት እርስዎ? ለምን በዚህ ሰዓት ይሄን ጉዳይ ማድረግ አስፈለጋ?
በጣም ጥሩ። ለውጥ ማለት ራሱ ለውጡ ያስፈለገበትና ከለውጡ በፊት የነበሩ ችግሮችን የመፈተሽ ስራ ነው ክልሉ ሲሰራ የነበረው። አንደኛው ከለውጡ በፊት የነበሩ ችግሮች አንድ በአንድ ሲጠኑ የመሬት ጉዳይ በተለይ የኦሮሚያ ክልል ውስጥ በተለይ ደግሞ ከተሞች አካባቢ የህገወጥነት መስፋፋት፣ የሙስና መስፋፋት፣ የህገወጥ ግንባታዎች ዋነኛ የህዝቡ አጀንዳዎች ናቸው። ሁለተኛ በኢንቨስትመንት አካባቢ የሚነሱ ጉዳዮች ከግንዛቤም ይሁን ከአሰራር ግድፈት ከህብረተሰቡ የሚነሱ አንኳር ጥያቄዎች ነበሩ። እነኝም ወደ ቦታ ለመመለስ ክልሉ አሁን ወደ እርምጃ ገባ እንጂ ባለፉት 6 ወራት መሰረታዊ የማስተካከያ እርምጃዎችን መደላድሎችን ሲሰራ ቆይቷል። ከኢንቨስትመንት ጋር፣ ከመሬት አስተዳደር እና አጠቃቀም ጋር፣ ከክልሉ መዋቅር አደረጃጀት ጋር፣ ከመልካም አስተዳደር ችግሮች ጋር። እነኚህ ሁላ ተዳምረው የመልካም አስተዳደር ችግሮች እንደነበሩ፣ እነኚህ መልካም አስተዳደር ችግሮች ደግሞ ከመሰረቱ ለመፍታት ነው መንግስት ቃል የገባው። ይሄ የለውጥ ኃይልም ወደ ስራ ሲገባ ለህዝቡ ቃል የገባውን ነገር በመተግበርና የትኛውንም ኢፍትሃዊ የሆኑ ድርጊቶችን በማስወገድ ህጋዊና ፍትሃዊ የሆኑ ነገሮችን ብቻ ስርዓት በማስያዝ ስርዓቱ ህዝቡን የሚጠቅም የሚያሳትፍና በተለይም በሚሰሩ ስራዎች ሁሉ የህዝብ ቅሬታዎች ተሰምቶ መፍትሄ እንዲያገኙ መደላድል የሚሆኑ መመሪያዎችና ደንቦችን ሲሰራ ነበር። ስለዚህ አንዱ የመሬት ጉዳይ፣ የመሬት አስተዳደር፣ ህገወጥ ግንባታ፣ የአርሶ አደር ተጠቃሚነት፣ እነኚህ አንኳር ጉዳዮች ናቸው። እነኚህ የጥናት ስራዎች ከተጠናቀቁ በኋላ ነው አጋጣሚ አሁን ወደ ስራ የተገባው። በአንድ ከተማ በሁለት ከተማ አይደለም፣ በሁሉም ክልል ከተሞች ናቸው። በአምስት ከተሞች ነው ይሄ ስራ ሲሰራ የነበረው። አሁንም አይደለም ደግሞ የተጀመረው። ለውጡ ከተጀመረ ጊዜ ጀምሮ ህብረተሰቡ ቅሬታ የሚያቀርብባቸውን ሴክተሮች የመለየት ችግሮቹን የመለየት የማጥናት የመፍትሄ አቅጣጫ የማስቀመጥ ደንብና መመሪያዎቹም በአዲስ የመከለስና የማስተካከል ስራዎች ሲሰሩ ቆይተዋል። አሁን የተጀመረ ጉዳይ አይደለም። ለገዛ ሆኖ አምና ነው የተጀመረው። ከአንድ ሺህ በላይ ቤቶች አምና ነው የፈረሱት። መጡ ከተማ አሁን እየፈረሰ ነው። ቡራዩ ከተማ ቆይቷል የፈረሰው። ስለዚህ አሁን የተጀመረው ጉዳይ አይደለም። አንድ ሁለተኛ ነገር የህዝቡን መሰረታዊ ቅሬታ ሲያሳድርበት የነበረውን ጉዳይ በማስተካከል መልካም አስተዳደር ማረጋገጥና ፍትሃዊ የሀብት አጠቃቀምን በተለይም ውስን የሆነውን የመሬት ሀብት ጥቂቶች የሚበለጽጉበት ህገወጥነት የሚያድግበት ሳይሆን ከተማ በተቀመጠላቸው ፕላን መሰረት እንዲመሩ እንዲያድጉ ህብረተሰቡም እኩል ግልጽነት በተሞላው አሰራር እንዲጠቀም የማድረግ ስራ ነው።
አቶ አድማሱ ዳምጠው የኦሮሚያ ብሔራዊ ክልላዊ መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት። ሰሞኑን ደግሞ በተመሳሳይ ርዕስ ላይ ሰፋ ባለ ሁኔታ እንደምንነጋገር ተስፋ አድርጋለሁ። አመሰግናለሁ ለዛሬ።
አመሰግናለሁ። እኔ
ሰሞኑንም የፌዴራልና የኦሮሚያ ክልል ባለስልጣናት የተካተቱበት ቡድን በለገጣፎ ጉብኝት ማድረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ከሁለት ዓመት በላይ በኦሮሞ ጃርሶና በሶማሌ ገሪ ጎሳዎች መካከል የነበረው ግጭት በእርቅ ተፈታ ተብሏል። በእርቅ ሂደቱ ላይ የተሳተፉ የሁለት ጎሳዎች የሀገር ሽማግሌዎች፣ ወጣቶችና ሴቶች በተለይ ለቪኦኤ እንደገለጹት በሁለቱም ወገን ከፍተኛ ጥፋትን ያስከተለው ግጭት ዛሬ በጭናክሰንና ጂጂጋ አካባቢ በምትገኘው በቱሉ ጉሌዳባ ካሄዱት እርቅ ዘላቂ መፍትሄ የሚያስገኝ መንገድ ተቋጭቷልም ተብሏል። የእርቅ ሂደቱን የሀገር ሽማግሌዎቹ ያለምንም ጣልቃ ገብነት በራሳቸው እንዳካሄዱ ተናግረዋል። አዲስ ቸኮል ዝርዝር አለው።
ለበርካቶች ሞት መቁሰልና ንብረት ውድመት መንስኤ የነበረውና አብዛኛው ነዋሪያቸውን ያፈናቀለው የገሪና ጃርሶ ጎሳዎች ግጭት ከሁለቱ ጎሳዎች የተውጣጡ 24 ሽማግሌዎች ቃለ መሐላ አካሄደው በጀመሩት እርቅ መፍትሄ አግኝቷል። የእርቁን ሂደት በተመለከተ ከሽማግሌዎቹ አንዱ የሆኑት የገሪ ጎሳ ተወካዩ አቶ ሙሄዲን ሀጂ ሀቢብ እንዲህ ይላሉ።
12 በገሪ ጎሳና 12 በጃርሶ ጎሳ የተመረጥን 24 ሽማግሌዎች ሆነን ባለፈው የቱሉ ወረዳና የጭላክሰን ወረዳ እንዲሁም ሁለቱ መስተዳድሮች ድሬዳዋ ላይ ባደረጉት ስምምነት መሰረት እና እነሱ ባስቀመጡት እቅድ መሰረት ከሁለቱም ጎሳ 12 ሽማግሌ መምረጥና ይህ ጉዳይ ማንም ሶስተኛ እጅ ሳይኖርበት እርስ በእርሳችን እንድንወያይ እድሉ ተሰጥቶን ያለፈው እሁድ ከሳምንት በፊት ድሬዳዋ ላይ ተገናኝተን ነበር። እሁድ በተሰጠ እቅድ መሰረት የሁለቱም መስተዳድሮች በሌሉበት የጥናክስንም ሆነ የችሉ እንዲሁም የዞንም ሆነ የክልል መስተዳደር የኦሮሚያም ሆነ የሶማሌ ክልል መስተዳደሮች በሌሉበት፣ መከላከያ ሰራዊት በሌለበት ለእኛ ለ24 ሽማግሌዎች ብቻ እንድንወያይ ይህ ጦርነት ህዝባችንን ጠቀመ ወይስ ጎዳ በሚለው ጉዳይ ዙሪያ ራሳችን ተወያይተን የችግሩ አካልም እንደመሆናችን መጠን የመፍትሄውም አካል እንድንሆን ድሎ ተሰጥቶን እሁድ ከሰዓት የጀመረው ውይይት በ12 ሰኞ ለዚህ ዛሬ ለተገናኘንበት ቀጠሮ ለእርቅ በቅተናል።
የሀገር ሽማግሌዎች መጀመሪያ ድሬዳዋ ላይ በደረሱ ስምምነት ይዘት ላይ አቶ ሙሄዲን እንዲህ ይላሉ።
ድሬዳዋ ላይ ስንወያይ ያስቀመጥናቸው የስምምነት ነጥቦች አንደኛ፣ ያለምንም ቅድመ ሁኔታ ሰላምን መቀበል፣ ያለምንም ቅድመ ሁኔታ ህዝባችንና እኛ ታጣቂዎች ትጥቅ እንዲፈቱ ማድረግ። ይህንኑ ስምምነት ተስማምተን ለህዝባችን ካደረስን በኋላ በሁለቱም በኩል ታጥቆ የተገኘ አካል ከተገኘ በራሳችን ፍላጎትና በራሳችን ስምምነት መከላከያ ሰራዊት ትጥቅ እንዲያሰታና እንዲወርስ፣ እንዲሁም የዛሬዋን የተገናኘንባት ቀጠሮ እስከሚደርስ ድረስ በሁለቱም በኩል ይህንን የጀመርነውን የሰላም ጥረት ያደናቀፍ ግለሰብም ይሁን በቡድን ከተገኘ አጋልጠን ለመንግስትና ለህግ እንድናቀርብ። ትንሽ የዛሬዋ ስምምነታችን ከባለፉት ስምምነቶች ለየት የሚያደርጋት እኛ 24 ሽማግሌዎች በምንወያይበት ጊዜ በሃይማኖታችን መሰረት በቁርአን ተማምለናል። እያንዳንዱ ሽማግሌ በሃይማኖቱና በሚያምነው እምነትና በቁርአን ሲምር ከዛሬዋ ጀምሮ የጃርሶን ልጅና የገሪ ልጅ ለሽቼ ላለማየት በኩል አይን እንደማይ፣ ጎሰኝነት ተቀራውቶኝ ለጃርሶ ጎሳ እንደማላግዝ፣ ገሪም ደግሞ ለገሪ ጎሳ እንደማላግዝ በሁለታችንም በኩል ችግር ፈጣሪውን አጋልጠን ለመንግስት ልናቀርብ በቁርአን ተባብለናል። ያንኑ የ24ታችንን ሽማግሌዎች ስምምነት ወደ ታች በማድረስ ዛሬ ደግሞ ከሁለቱም ወገን ከሴቶች፣ ከሽማግሌዎች፣ ከወጣቶች፣ ከምሁራኖች፣ ከሃይማኖት አባቶች የተውጣጡ በርከት ያሉ ከሁለቱም ጎሳ ሰፊ መድረክ ፈጥረን የአራታችንን ስምምነትና ውል እና ቃል ኪዳን ተቀብላችኋል ወይ የሚል ጥያቄ ያቀረብንላቸው፣ የተቀበላችሁት ስራም እኛም ተቀብለናል፣ ባላችሁም የገባችሁትንም ቃል እኛም ባላችሁም ቃል እንገባለን፣ ከዛሬ ጀምሮ ለስራ እንጂ ለጥፋት ባንንቀሳቀስ ቃል እንገባለን ብለው እዚህ የተገኘው ህብረተሰብ በሙሉ ብሎልናል።
በዛሬው ዕለት በቱሉ ጉሌድ በሚገኝ ልዩ የእርቅ ቦታ የሀገር ሽማግሌዎች የደረሱበትን ስምምነት ለሁለቱ የገሪና ጃርሶ ጎሳ ተወላጆች አስታውቀዋቸዋል። የእርቁ ሂደት ተሳታፊ የነበረው የጃርሶ ተወላጁ ወጣት ከዲር አብዲ ስለ ሂደቱ እንዲህ ይላል።
ያንን እርቅ ህዝቡ ደግሞ የነሱን ሰምቶ ከተሰማ በኋላ ህዝቡ ደግሞ ተቀብሎታል። ያው እርቁ ምን እንደሆነ ዘርዝርልኝ ብትለው ያው ሁለት ነገር ነው እርቁ አሁን የተካሄደው። እርቁ ግዴታ ተኩስ መቆም አለበት። ሰላም ትፈልጋላችሁ አትፈልጉም ወይ? ሰላም እንፈልጋለን። ሰላም የምትፈልጉ ከሆነ ተኩሱን አቁሙትና ከዛ በኋላ እንወያይ ነው። እሺ እኛ ሰላም እንፈልጋለን፣ እርቅ እንፈልጋለን፣ በሰላም መኖር እኛም መጀመሪያ እንፈልግ ነበረ አትን ነው እንጂ ከዛ እሺ ብለን ተቀባብለናል።
በሁለቱ የኦሮሞና የሶማሌ ጎሳዎች መካከል በግጦሽና የመሳሰሉ ጥቃቅን ጉዳዮች መጋጨትና ግጭቱ ሳይስፋፋ በባህላዊ መንገድ መፍታት የተለመደ ነበር ያሉት የሀገር ሽማግሌዎች፣ የአሁኑ ግጭት ግን በሁለቱ ጎሳዎች የተጀመረ አልነበረም ይላሉ።
የሁለቱ ጎሳ አለመግባባት አይደለም፣ የሁለቱ ወረዳ አለመግባባትም አይደለም። በእርሻም አልተጋጩ፣ በውሃም አልተጋጩ፣ በግጦሽም አልተጋጩ። የፖለቲካ እጅ አለበት። የዛሬ ወደ ሁለት ዓመት ወደሚሆን አካባቢ የፖለቲካ እድሜ ለማራዘም ሆን ተብሎ በቱሚና በስራችን ብቻ ሳይሆን በአጠቃላይ በኦሮሚያና በሶማሌ ክልል አዋሳኝ ያሉ ወረዳዎች በሙሉ ግጭት ማተም እንጂ ነፈስ የተደረገ ይመስለኛል።
አሁን እርቁ ቢካሄድም የሁለቱ ዓመታት ግጭቶች ግን ያስከተሉት ጠባሳ ከባድ ነው እና ድጋፍ እንደሚያስፈልጋቸው ነው አቶ ሙሄዲን ሀጃቢ የሚናገሩት። እንደ አቶ ሙሄዲን ገለጻ ሁለቱም ጎሳዎች ቤትና የእንስሳት መኖን ጨምሮ በርካታ ንብረቶቻቸው ስለወደመ እና የእርሻ ስራም ስላልሰሩ አስቸኳይ ድጋፍ ያስፈልጋቸዋል። የምስራቅ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት ወይዘሮ ቦንሲቱ ኢብራሂም መንግስት የሚጠበቅበትን ለማድረግ ዝግጁ መሆኑን ለነዋሪዎች እንዳረጋገጡ ይገልጻሉ።
ውሳኔያችን ነው። ወደ ቀያችን መመለስ እንፈልጋለን፣ አብሮ መኖር መቀጠል እንፈልጋለን በሚል ተማመኑ። ከዛ በኋላ ነው የመንግስት አካል መጥቶ ይሄን ነገር እንዲያረጋግጥ የጋበዙት። በዚህ ግብዣቸው መሰረትም አሰራጅ የሁለቱ ክፍል የጸጥታ ዘርፍ ኃላፊዎች ጀርጀርራር ከማገልቾ ከኦሮሚያ ክልል አብዱላሂ አህመድ አብዲ፣ የሶማሌ ክልል ምክትል ጸጥታ ዘርፍ ኃላፊ፣ የፋፍን ዞን አስተዳዳሪና የምስራቅ ሐረርጌ ዞን አስተዳዳሪ ከነ ሙሉ ካቢኔዎቻቸው ወረዳም ካቢኔዎች በተገኙበት፣ የምስራቅ እዝ ምክትል ዋና አዛዥ በተገኙበት ውይይት ተደርጎ ህዝቡ ከአሁን በኋላ የሚፈልገው ወደ ቀዬው መመለስና ሰላማዊ ኑሮ ማረስ ካለበት ማረስ እንዳለበት፣ መማር ያለባቸው ልጆቻቸውም እንዲማሩ፣ የተቋርጦ የነበረው ልማትም ወደ ልማት እንድንመለስ እንፈልጋለን በሚል ውይይቱ የተደረገ ሲሆን መንግስት ግን ድጋፍ እንዲያደርግላቸው እንደ ካሁን ቀደሙ የግል ፍላጎታቸው ለማራመድ ከህብረተሰቡ የሚሰጥ የነበረው አስተያየት መሳሪያም አንፈልግም፣ ጥይት የሚያቀርብልንም አካል አንፈልግም፣ በጥይት የሚጠብቀንም አንፈልግም፣ ጣልቃ የሚገባብንም አንፈልግም። አብረን ስንኖር ነበረ። አብረን መኖራችንን እንድንቀጥል መንግስት የጥበቃ ድጋፍ የልማት ድጋፉን እንዲያደርግልን እንጠይቃለን የሚናበረ በዚህ መሰረትም የሁለቱም ዞን መስተዳድሮች
የሶማሌና ኦሮሚያ ክልሎች በሀገሪቱ ረጅሙን ያስተዳደር ወሰን የሚጋሩ ክልሎች ሲሆኑ በተለይ ባለፉት ሁለት ዓመታት ከሞያሌ እስከ መይሶ ባሉት የሁለቱ ክልሎች አዋሳኝ አካባቢዎች መካከል በተፈጠረ ግጭት ሁለቱም ክልሎች እያንዳንዳቸው ከአንድ ሚሊዮን በላይ ነዋሪዎቻቸው እንደተፈናቀሉ ይናገራሉ። በአሁኑ ሰዓት የተፈናቀሉትን መልሶ የማቋቋም ሂደት በሁለቱም ክልሎች እየተሰራ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሩ ነው። የስርጭት መሐንዲሱ ፓትሪክ ዴሃም አብሮን ነበረ። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ ሰገሌ አሜሪካቲ